ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
ስራው ባህሪ አንጻር አብዛኛው ጊዜ እኔ ማሳልፈው ኮንዶሽ ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም።
ወይዘሮ ራህዋ ናቸው። በምሽቱ በሳቸው ዙሪያ ዘገባለን። አርሶ አደር ናቸው። ኤደን ገረመው የምሽቱ መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ ዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን የተለያዩ ጥንቅሮችን ይዘን ወደ እናንተ መጥተናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በአርባዕተ አስመራ ተወልደው ያደጉትና ዛሬ የስድስት ልጆች እናት የሆኑት ወይዘሮ ራህዋ እዮብ ስራ ጾታ የለውም ይላሉ። በተለምዶ ለወንዶች ተብለው የሚተዉ የጉልበት ስራዎችን ሳይቀር በመከወን ስኬታማ የሆኑ እናት ናቸው። ብርሃነ በረሀ ዘገባለሁ።
የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ራህዋ ዛሬ በቀላሉ የሚከወኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ተሳንቻተን ዘተባበዕካይ አጁ ኃይሉ ሞራል ተበካ ዘሕግዘካ በበዓቅሙ
ከህብረተሰቡ በአጠቃላይና በአቅራቢያ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜ እኔ ማሳልፈው ኮንዶሽ ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ራህዋ የስራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ከምሰብካይ
ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ ላይውም። እኔ ራእይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት፣ በንብ ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ራህዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ራህዋ ይናገራሉ።
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ራህዋ ተከታዩን ብለዋል።
ሐገስ ብዙሓት እዮም ዘለውካ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካይ
ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በሰናጥል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎች ውስጥ 6 ልጆቻቸውን የሚያሳድጉት ወይዘሮ ራህዋ እንደ እናት፣ እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ራህዋ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ እቶም ኣብ ስራሕ ኮፍሩ ዘይዋዕሉ ማለት እዩ ግድን ኣብ ገዛ ከዓ ይተርፉ።
ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ዕቃና ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራዬን በአግባቡ እንድሰራ ከፍተኛ እገዛ አለው።
የራህዋ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የሥራ ግንኙነት ተከታዩን ያስረዳል።
ከም አደን ውድን ዘይኮነስ ከመሓዙት ኣብ ገዛ ተሰማሚዕና ተረዳዲእና ከምኡ ኢና ንኸይድ ማለት እዩ። ብዝያዳ ኣብ ስራሕ ዘለና ርክብ ከዓ ማለት እዩ ኣዴና ነቲ ዘሎ እቲ ስራሕ ንኩላትና ሓደ እንታይ ዝበሃል ሂባትና ማለት እዩ። ንሕናስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ። እቲ ምዕባይ ሓወይ ክገብሮ ዝኽእል እንተኮይኑ ንዑ ትነግሮ ማለት እዩ። ከም ወላድን ውድን ዘይኮነ ከመሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ።
ወይዘሮ ራህዋ በቀጣይ ራዕያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንብ ማነብና የአሳ እርባታውን የማስፋፋትና የማሳደግ ዓላማና እቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልበ ሙሉነት አምኜ ሌት ተቀን እየተጋሁ ነኝ ይላሉ ወይዘሮ ራህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በቅርቡ አስታውቋል። አስማማው ነው ዘገባ አለው።
በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነ ጥበብና ሙያተኞች እንደሚገኙበት የሰብአዊ መብቶች ተሟጋች ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል።
ቀደም ሲል ገጣሚን እና ደራሲ በላይ በቀለ ወያ በጣም በሰላ ብሔሮቹ ይታወቃል። እንደዚሁ ታስሮ እስካሁን በእስር ላይ ነው ያለው። ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ ፖለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ 2 የመድረክ የባለሙያዎች የኪነ ጥበብ ባለሙያዎች እብደት በህብረት የሚል ስራ የሰሩ የመድረክ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኙት። ሌሎች የኪነ ጥበብ ባለሙያዎቹን በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበትን ሁኔታ መረጃ ለማግኘት ሞክረናል።
የኢትዮጵያ ሰብአዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል የኪነ ጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ የድርሰት ስራዎቻቸው የሚታወቁት ዶክተር እንዳለጌታ ከበደ ማዕቀብና እስረኞቹ የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል። ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና፣ ዳር ድንበር እንዲከበር፣ ማህበረሰባዊ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉ። በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሰው ያነሳሉ።
በእኔ መረዳት፣ በእኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመኖች ለተለያዩ አገልግሎት ሲውል ቆይቷል። በተለይ በእኔ በተሰማራሁበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት ሲዘመትበት ሲፎከርበት ሲፎከርለት የቆየ ጥበብ ነው። ከፋሽስት ጣሊያን ወረራ በፊት የነበሩት እሳናትን ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ። ጥቂትም ሆኖ ሀሳቦችን በጽሁፍ የመግለጽ ችሎታ የነበረው ነው። በፊት አውራሪ ተክለሐዋርያት ተክለ ማርያም እና ፎቅ ገብረ ኢየሱስን ገብረዎች ባይከዳኝም መጥቀስ ይቻላል። እነዚህ ሰዎች ይህች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋና አብሪዎች ሚና ነበራቸው። ከዛ በኋላ ደግሞ ፋሽስት ጣሊያን ጦርነት ሲመጣ እነ የፍታዬ ንጉሴ አገኘሁ እንግዳ ደግሞ ስነ ጽሁፍ ሀገር ስትወረር እግርህን ለጠጠር ደውረትህን ለጦር ካላለ ብዕር ለነጻነት ዋጋ ካልከፈለ ለአርበኞች ካልወገነ ለፍትህ ጥውቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች በሚከይኗቸው የኪነት ስራዎች በደንብ መሰራት ጀመረ። ቆየና ደግሞ በነ ብርሃኑ ዘሪሁን ጊዜ በሌሎች በመሰሎቻቸው ማህበራዊነታችን የሚገለጽበት በኋላ ደግሞ አብዮት መቀስቀሻ ሆነ። አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ በአሉ ግርማ፣ ዳኛቸው፣ ሌሎችም በምናይበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ስርዓቱ ሊያርማቸው፣ ሊያቀናቸው፣ ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዴግ ከገባ በኋላ ደግሞ ያለውን ሲታይ ሙስናው መብዛት፣ ኤችአይቪ መምጣት ምናምን ሲሆን ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው። እና በእጅግ በጣም በወፍ በረር ቅኝ ሲታይ የኢትዮጵያ ስነቱ በየዘመኑ ለሚነሱ ጥያቄዎች መልስ ይሆናል ተብሎ ለታመነባቸው ጩኸቶች ድምፅ ሆነው ሲያሸበሽቡ የቆዩ ዘማሪያን ይመስልኛል።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋገሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጁ የሚገልጹት ዶክተር እንዳለ ጌታም የግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደጉ ያስረዳሉ።
በየዘመኑ ለምሳሌ 1966-67 ጋዜጦች ላይ ጻፉ የነበሩ ነገሮች ሲታይ እንዴት አይነት ነጻነት ነበራቸው ጋዜጠኞቹ የኪነጥበብ ሰዎቹ እንድትል ያደረግሃል። በሚዘፍኖች በሚጽፎች ለምን ይህን ተናገራችሁኝ የሚል የለም። ታስራችሁ ነበር፣ ተፈታችኋል፣ ታፍናችሁ ነበር፣ ይኸው ተገልጦላቸዋል፣ ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመት የማይቆይ ማን ነው እንደዚህ ያለው ያሱት አሳድች ይባላል። ስለዚህ ከያኒም አንድ ከያኒ በታሰረ ቁጥር እልፍ አላኩ ነው የሚበረግገው ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው ብዙ ላይ እያንዣበበ እንዴት ነው እንደዚህ ማድረገው ማቃቸው ሁሉ እየተሰወሩብኝ የሚል ስሜት ይፈጥርበታል። በእኛ ሀገር ሁልጊዜ መሪዎች ስልጣን ላይ ሲወጡ የኪነጥበቡ ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ፣ እንዲያሸበሽብ፣ እንዲያጨበጭብ፣ ውዳሴ እንዲያጎርፍ ይጠሩታል። ግን አላምጠው የሚሰፉት ማስቲካ ነው የሚሆነው። በየዘመኑ በአፄ ኃይለ ሥላሴ ዘመንም ብትል፣ በጓድ መንግስቱ ኃይለማርያም ዘመን ብትል፣ በአቶ መለስ ዜናዊ ዘመንም ኃይለማርያም ደሳለኝ በዶክተር አብይ አህመድም ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው ና ተብሎ ሲጠራ የሚታየው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 20 ቀን 2016 ዓ.ም ባወጣው ሪፖርት ገጣሚ በላይ በቀለ ውያ ከ9 ወራት በላይ በስር ላይ እንደሚገኝ ገልጿል። እብደት በህብረት የተባለው የመድረክ ቲያትር ተዋናይ አማኑኤል አፍታሙና አዘጋጁ ዳግማዊ አመለወርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችን መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለመጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ሳይችል ቀርቷል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት እስሮች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ።
እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሁን በጋዜጠኛዎች ሀሳብን በመግለጽነት ዙሪያ የሚደረጉ
ጫናዎች ብዙ ጊዜ የሚፈጥሯቸው አደጋዎች አንደኛ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር፣ መገደብ፣ በነፃነት መጻፍ፣ መናገር፣ በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲገድሉና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩርና ሁልጊዜ መንግስትንም ማንንም የማይነኩ እንዲሁ የመዝናኛ ነገሮች ላይ ብቻ እንዲያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችለውን ትልቅ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲህ ያሉ ማዕቀቦች ምህዳሩ እየጠበበ የሚመጣ ከሆነ አዳዲስ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት በነፃነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመብት ጥሰትነቱ ባለፈ ማለት ነው እና እንዲህ ያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናትን በኩል ወደ ሰፊ ሆኖ እንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሯቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲህ ያሉ ድምጾች እንዲታፈኑ ያደርጋል።
ደራሲ ዶክተር እንዳለጌታ ከበደም በአሁኑ ወቅት በሙያው ላይ እየደረሰ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ።
እንግዲህ የበዓሉ ግርማን የአቤ ጎበኛን ታሪክ ሳነብ የቆየው ሰው ስነ ጽሁፍ የተከፈለለትን ዋጋ የማውቅ ሰው በጻፉ ጽሁፈት ምክንያት የተንገላቱ፣ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልናገር ብቀን የገዛ ነፍሴ ትንቀኛለች። ስለዚህ እኔ ጓደኞች ፕሮግራም ያዘጋጃሉ። ፕሮግራሞች ይታጣፉ ይሰራጩ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል ይሄ መተቻት የሚያስበረግገው ማለት ማን እንደሆነ ያላወቀው ሰው ድንገት ብድግ አድርጎ ሊወስድ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምን ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ ገምታለሁ። በነፃነት የሚነገርበት በነፃነት የሚሰበክበት ነው ለማለት ያስቸግራል። በነፃነት ትችትን የምትሰነዝርበት ነው ለማለት ያስቸግራል። ምክንያቱም የምናውቃቸው መጽሐፍ አዟሪዎች ለምን መጽሐፍ አዞራቸው ተብለው ታስረው የነበረበት ጊዜ አለ። ለምን መጽሐፍ የሚሰጣቸው ተብለው ታሰርን ያሉበት ጊዜ አለ። እስረኞች የሚል መጽሐፍ የሚናገረው ይሄ ነው። ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም፣ የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም ግን በራሱ የሚተማመነ ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል።
የመብቶች ተሟጋች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የታገዱ የኪነ ጥበብ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለሀገራዊ ለውጥ ሚናውን መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል።
መንግስት አንደኛ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው፣ የግድ የሚያስከስሳቸው የወንጀል ጉዳይ ፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርበው ትክክለኛ ክስ ቀርቦባቸው ፍትህ እንዲያገኙ፣ ከዛ ውጭ ግን የተከለከሉ መድረኮች ተከፍተው ምህዳሩም ተከፍቶ ሰዎች በነፃነት ሀሳባቸውን እንዲያካፍሉ እንዲያንጸባርቁ በህገ መንግስት የተጣለበትን ግዴታ በማክበር በተቃራኒው እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበት እና በዚህ መስተካከል አለበት ብለን እናምናለን።
ኪነ ጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉ። መንግስትም በሙያዊ መተቸት ሂሳዊ ባህል ሊያዳብር እንደሚገባ አክሎ የሚመክሩት ዶክተር እንዳለ ነገ የተሻለ እንደሚሆንም ተስፋ ያደርጋሉ።
አሁን ማህበራት አሉ፣ ኪነ ጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት የሙያ ማህበራት? ማለት ለሙያውን ካልታደጉት የሙያው ሰው ሲገፋ፣ ሲከፋ፣ ሲበደል፣ ሲሰደድ የት ነው ያለ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር፣ የሰለጠነ ስርዓት ቢኖረን፣ ሀሳብ በነፃነት የመግለጽ መብት የሚከበርበት በደንብ የሚከበርበት ሀገር ቢኖረን የነገ ይችን ኢትዮጵያ እኮ ነው ዛሬ ላይ አሁን ልናሳይ የሚገባው። ፋሽ ጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች አረ እንዲህ ተሰምተዋል ሲሉ ንጉሠ ነገሥቱ አሉባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከታች ያሉባቸው። ስለዚህ ከያኒ ኪነጥበቡ ሰው ይሆን ያለውን ብቻ ሳይሆን ይሆን የሚችለው ሁሉ የመገመት የመረዳት ተሰጥቶ ሁሉ አለው ችሎታ አለው ሁሉም ነው ማለት አይደለም። ግን ያንን ማሸነፍ ያስፈልጋል። ካልተተቸህ እንዴት ነው ድክመትን የምታውቀው? ጸሐፊው በጣም መተቸት አለበት፣ የጎደለውም እንዲነገረው ይገባል። ጸሐፊው በጣም መተቸት አለበት፣ የጎደለውም ሊያውቀው ይገባል። ማህበረሰብም ወደ የትኛው ከፍታ ወይ ደግሞ ዝቅታ እያሽቆለቆለ እንደሆነ ሊነገረው ይገባል።
ኪነ ጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2014 ዓ.ም ጀምሮ በየዓመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብአዊ መብቶች ጉዳዮች በኪነ ጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብአዊ መብቶች መከበር በዓል የሆኑባት ኢትዮጵያን ለማየት የወጠነውን ራዕይ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስትን ምላሽ ለማካተት የሚመለከተውን የባህልና ስፖርት ሚኒስቴር ኃላፊዎችን የጠየቀ ሲሆን የታሰሩ አርቲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሑፍ ምላሽ ብቻ ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዘገባ ደግሞ ቴክኖሎጂ ነው። ዘጋቢያችን ማቲብልስ የሰው ሰራሽ አስተውሎት ኩባንያዎች የስራቸውን ምንጭ እንዲገልጹ በሕግ ሊገደዱ ነው ይለናል። ወደ ዘገባው ነው አስከትለን የምናልፈው።
አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና። በክህሎቷ እንዲሁም ለየት ባለ ዘይዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የእሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች።
ትልቅ ውሸት ነው፣ ምክንያቱም ይህ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው።
እጅግ ብዙ የሰው ሰራሽ አስተውለት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሑፎች ላይ ከቅጂ መብት ባለቤቶች ፍቃድና እውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በሕግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሞግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ሕግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል።
በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው።
ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፎርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌይ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው።
ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎት እንውሰድ። 2 ቢሊዮን የሚሆኑ ምስሎችን በላዩን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎችን ለማመዳሉ መላ ኩባንያው ራሱ 2 ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መስሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥ ብንል እንኳን እያንዳንዱ ሰው 50 ሳንቲም ብቻ ነው የሚያገኘው።
መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጀምስ ግሪምልማን ናቸው።
እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለ መዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ፣ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል።
ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ አይደን ገረመው ከዋሽንግተን ዲሲ።
የመጨረሻው ዘገባችን የአፍሪካን ግብርና ይመለከታል። የኮኮዋ ምርት መናሃሪያ በነበረው የካሜሩን ደቡብ ምዕራብ ክልል ለገበያ የሚውል በቂ ምርት አልተገኘም። የምርቱ ማነስ መንስኤ እንደ አውሮፓውያኑ አቆጣጠር ከ2017 አንስቶ እንግሊዝኛ ተናጋሪ በሆኑት የሰሜንና ምዕራብ እንዲሁም ደግሞ ደቡብ ምዕራብ የሀገሪቱ ግዛቶች ውስጥ ጦርነት በመቀጠሉ የተነሳ ነው ይላል ተከታዩ ዘገባ። በዙሪያ ያተኩራል።
ቲፉ ቪክቶሪያና ቤተሰቧ ላለፉት 5 ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በሚትገኘው ሙዮካ የኮኮዋ አምራች ግብሬ የነበረችው ቲፉ ከግብርና ስራዋ በሚታገኘው ምርት 5 አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማሳዋንና መኖሪያ ቤቷን ያወደመውን በአካባቢው የተከሰተውን ግጭት ተከትሎም ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮኮዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ህይወቴን መልሼ ባገኝ ስትል አጥብቃ ትመኛለች።
ይህ ሁኔታ ሲጀመር ህይወቴን ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጬ እገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለዋጋው ሰማለሁ፣ ሆኖም አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ እያነባው እቀመጣለሁ።
ከቅርብ ጊዜ ወዲህ የኮኮዋ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱም አንዳንድ አርሶ አደሮች ጥሏቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እምዬ የኮኮዋ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃጀትና አዲስም ለማቋቋም ውጥን ይዟል።
ዋጋ ዝቅተኛነት እና በኬሚካል ዋጋ ማሻቀብ እኔ ለግብዓት የማውለው ወጪ እና የማገኘው ምርት እኩል እንዳልሆነ ስረዳ አንዳንዶቹን የእርሻ ቦታዎች ለመተው ተገድጃለሁ። ኪሳራ ላይ ነበርኩ። ካለፈው ዓመት አንስቶ የምርት ዋጋ በፍጥነት እየጨመረ ሲመጣ ግን ወደ እርሻ ቦታዎቹ ተመልሼ የምችለውን ሁሉ ማድረግ ጀመርኩ።
በደቡብ ምዕራብ ካሜሮን እየተካሄደ ባለው ጦርነት የተነሳ በርካታ ገበሬዎች ወደ ሌሎች አካባቢዎች ሸሽተው ሄደዋል። በዚህም የተነሳ ቀድሞ 43% ያህሉን ኮኮዋ ያመርት የነበረውና ትልቁ የሀገሪቱ የኮኮዋ አምራች የነበረው ግዛት ዛሬ ያን ያህል መጠን ያለው ምርት አያመርትም። ይሁንና ንግድ በካሜሮን ቢዝነስ ኢን ካሜሮን የተባለው በኢንተርኔት አማካኝነት ዜና የሚያሰራጭ ቡድን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር 2022 እና 23 መካከል ባለው ጊዜ ካሜሮን የኮኮዋ ምርቷ በ11.2% ቀንሷል። ለዚህም በከፊል ምክንያቱ በደቡብ ምዕራብ ግዛቷ ያለው የጸጥታ ጉዳይ ነው። በተመሳሳይም የካሜሮን ብሔራዊ የኮኮዋና የቡና ምርቶች ምክር ቤት እንዳመለከተው ከ500,000 በላይ የሚሆነው ዜጋዋ ከኮኮዋ ምርት በሚገኝ ገቢ የሚተዳደር ነው። ቀደም ሲል 1 ኪሎ ኮኮዋ በአንድ የአሜሪካ ዶላር ይሸጥ ነበር። ዛሬ ታዲያ $9 ያወጣል። ይህም የመካከለኛው አፍሪካዊቱ ሀገር ካሁን ቀደም ካየችው ሁሉ የመጨረሻው ከፍተኛ ዋጋ ነው ተብሏል። የካሜሮን መንግስት በበኩሉ አምራቾች ከኮኮዋ ምርት የሚያገኙትን ገንዘብ የሚያወጡበትን መንገድ አስመልክቶ ለአካባቢው ገበሬዎች ምክር መለገስ ይዟል።
የኮኮዋ ምርት ዋጋ ያሳየው ጭማሪ የኑሮ ውድነት በአምራች ገበሬዎች ህይወት ላይ ከፈጠረው ጫና ጋር እንደማይመጣጠን ደርሰንበታል። ሰዎች ገንዘብ ሊያገኙ፣ ብዙ ሚስቶች ሊያገቡ፣ መጠጥ መጠጣትና መስከር ሊጀምሩ ይችላሉ። ለእርሻ ስራቸው በሚያስፈልጓቸው ነገሮች ላይ ግን ያንን ያህል ገንዘብ ወጪ ሲያደርጉ አይታዩም። ይህም ከሚዋዥቀው የኮኮዋ ዋጋ ጋር ተያይዞ ወደፊት ኑሯቸው የማይሻሻልበትን ሁኔታ ሊከሰት ይችላል። ስለዚህ የኮኮዋ አምራች የህብረ ስራ ማህበራት ጋር በመስራት ለገበሬዎች የኑሮ ዋስትና የሚውል ተዘዋዋሪ ወይም ተቀማጭ ገንዘብ ማደራጀት በሚችሉበት መንገድ ልንረዳቸው እንፈልጋለን። አሁን የኮኮዋ ምርት ዋጋው ጥሩ ስለሆነም ጸረ ተባይ ኬሚካሎችን፣ ማዳበሪያና የእርሻ መሳሪያዎችን በጅምላ የምንገዛበት ምን ያህል ገንዘብ ለይተን ተጨማጭ ማድረግ እንችላለን?
የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉን መሰናዶውን በማቀናበር አብራን ነበረች። ሰላም ጤና ይስጥልን። ደህና ደሩ።